ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በአሜሪካዊው ደራሲ አርተር ሚለር የተደረሰ ዴይዝ ኦፍ ኤ ሴልስማን የተሰኘተ ሁኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ኢትዮጵያ ውስጥ ለመድረክ በቅተዋል። ከተሳታፊ ከያናን ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በአሜሪካዊው ደራሲ አርተር ሚለር የተደረሰ ዴይዝ ኦፍ ኤ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅተዋል። በኢትዮጵያ ዩናይትድ ስቴትስ ኤምባሲና በብሔራዊ ቲያትር ትብብር ለመድረክ የበቃው የተውኔቱ ጭብጦች ቦታና ጊዜ የማይገድባቸው መሆናቸውን ኤምባሲውና ኢትዮጵያኑ አዘጋጆች ተናግረዋል። ዋናው ገጸ ባህሪ ዊሊና ቤተሰቡ የሚያልፉበት የህይወት ውጣ ውረድ የወቅቱን የኢትዮጵያን ህይወትና የኑሮ ጫና እንደሚያሳይ የገለጹም አሉ። ኬኔዲ አባተ ቀጣዩን ዘገባ ልከዋል።
የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መጪቱን እንደ አውሮፓውያን አቆጣጠር የ1940ዎቹን አሜሪካ ያደረገውንና በአርተር ሚለር የተደረሰውን ዴይዝ ኦፍ ኤ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲውስ ያደረገው ደራሲና ተዋናይ አለማየሁ ገብረሕይወት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፈንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ሊቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረሕይወት የቲያትሩን መልእክት ያስረዳል።
አባቴው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው እና ይሄ ቲያትሩ ላይ ተን እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከዛሬ በሐሰት ዓለም ላይ ኖር ነው ከሐቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድነው መጨረሻ የሚለው ተጠያቂው አንተ ነህ ይለዋል አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ ያሸከምከኝ የሌሎችን ትእዛዝ ዝቅ ብዬ እንዳልቀበል ስላደረከኝ ነው ይለዋል። አየም እርሱ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቲው የት እንደሆነ ችግሩ። ምክንያቱም ሄዶ በሰዓት $1 ይከፍለኛል አለ ከብት ጥበቃ አለ እና እዛ ስራ ነው ከብት ርቢ ምንም እና ከባዝራና ከውርንጫ ጋር ስራ በጥላሉ ለ$1 ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኘም። ስለዚህ ምንድነው መስራት እስከቻለ ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው መኖር አይችልም እና ያንን ነው ትምህርት አድርገን መውሰድ ያስፈልጋል። ማለት እንዲያው ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ ተመሰረተ እንዲሆን ያስፈልጋል። በእነዚህ በገጸ ባህሪያቱ አማካኝነት ህይወታቸውን እንዲቃኙበት። ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ላይ ተኩርበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንት አይኖረውም። ኑሮ ያስጠላዋል። እንደውም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯሪ የሚያደርጓቸው ወጣቶችን እኮ
የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህሪያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል።
ይሄ ድራማ ለእኛ ሀገር በጣም ራሴ ነኝ ሁበት
ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ ባዱ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው እና ይሄ ለኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባቴ ሆን ደም ያደርገው የብዙዎቹ ችግር እኮ ስራ ሊያስክም ነው ወይም ትምህርት አልጨረስክም ነው። አዚፍ ዶክተር ትሆናለህ ይላል ያስተምራዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር ያባቱ ፈቃድ ነው የሚታየው ነገር አባቱ ነው። ስለዚህ ያባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም። አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርጌ በሷና በኔ መካከል ከፍተኛ ግጭት ተፈጥሯል። ግን አሸንፋ ሄደች፣ የራሷን ፍላጎት ያዘች፣ ሰክሰስፉል ነች። ያይቆጨኛል ከመጀመሪያው ለምን አልደ ግፍቋትም። አይ ያሳዝነኛል፣ በእውነት ነው ማለት ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ነው ሰው የሆኑት። እኔ ንገረ እኔ በኔ ምኞት አይደለም የሄዱት፣ በራሳቸው መንገድ ሄዱ። መጨረሻ ላይ ለቀቋቸው፣ ግን የሚያኮሩ ልጆች ወጡልኝ። አይ ይሄንን ማወቅ አለበት ማህበረሰቡ።
በቲያትሩ ላይ የዋና ገጸ ባህሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸ ባህሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።
እንግዲህ ይህን ቲያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለውና በትክክል እኔ ይህን ቲያትር መጀመሪያ ሳነበውና ጥናትም ላረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራሴ ህይወት ነው የገባሁት። ሰው ዋናው ገጸ ባህሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዘው። ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን ያ ጭንቀት ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ? በምን አይነት መንገድ ነው ህይወታቸውን እንዴት ነው መምረጥ ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን ህይወታቸውን ህልማቸውን የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆቼን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትን ይሰር ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ።
የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው።
ይሄ ደስ ዘው በኤሰልስማን የሁለተኛው ዓመት ጦርነት አካባቢ የተሰራ ቲያትር ነውና ስለዚህ አሜሪካኖቹ ማህበራዊ ቆሱን የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፈው። በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው ከከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለውና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው 10000 ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው ያለው በደሞዝና አሁን የቤት ክራይ ከፍለ ለመኖር ጠባብ አፈር ቤት ያለች አይነት ውስጥ ለመኖር ሚኒመም ከ5000 እስከ 6000 ብር ያስፈልጋል። አፈር ሜዳ ያለው ያውም ቢሾ ያለው ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋሉ። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት 4 ኪሎ አካባቢ ነው ያደኩት፣ ግን አሁን ወጥቼ አያት አካባቢ ባል ሰፈር ነው መኖረውና አፎርድ አታረገውም። የመሃል ከተማው ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያህል እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልክቶችን ያየሁበትና የዛ ቤተሰብ ፈተና በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ የቤተሰብ ስትራክቸር ጋር መዋቅር ጋር በጣም ተመሳሳይ ነው፣ ተዛማጅ ነው ያለበት ሁኔታ።
ይተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ አሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሑፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በስነ ጽሑፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳ ማብራርተዋል።
We read it in high schools and universities. We study it as
በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነባዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህሪያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው።
ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል።
All of the cultural programming that we do is done in partnership. And so this was really born out of
የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው። እና ይህ ሐሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሐሳብ ነው። ያንን ቅድ ስናይ ግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው። ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾች ይስባል። ዊሊ ሎማን ወነው በጸባሪ ማለት ነው። ልጆቹ እሱ ያስቀመጠላቸው ንቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በአለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያው የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።
የአባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን፣ አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረዮት ከዚያ በመቀጠል ለሌሎች የህብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲና መሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል የምናስተዋውቃችሁ ወጣት የቴክኖሎጂ ፈጠራ ተሰጥኦን በመጠቀም ታዳጊዎች በዘርፉ ውስጥ እንዲበረቱ እያገዘ ይገኛል። በኢትዮጵያ የግብርና ዘርፍ የራሱን አሻራ ለመተው በማሰብ ይፋ ያደረገው አማራጭም ትኩረትን አግኝቷል። ወጣቱን እንተዋውቀው።
ስሜን አስነግል ባህሉ እባላለሁ። በአዲስ አበባ ሳይንስ ናሽናል ዩኒቨርሲቲ የኤሌክትሮሜካኒካል ኢንጂነሪንግ ተመርቄ የተለያዩ የፈጠራ ዘርፎች ላይ አሁን ላይ ደግሞ በሮቦቲክስና አርቲፊሻል ኢንቴሊጀንስ እንዲሁም አግሪካልቸር ላይ የተለያዩ የፈጠራ ስራዎችን እየሰራሁ እገኛለሁ ማለት ነው።
በጣም አመሰግናለሁ ናትናኤል። ወደ ሮቦቲክና አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ ልህቀት ወደሚባለው ዘርፍ እንድታዘነብል የገፋፉ ጉዳዮች ምን ነበሩ? እስቲ እሱን ጠቅለል አድርገን ንገረን።
ወደ ፈጠራ አለም ወይም ደግሞ ወደ ቴክኖሎጂ የመጣሁት ገና ስድስተኛ ክፍል እያለሁ ነው። ሙሉ ለሙሉ ወደ ፈጠራ ስራዎችን መስራት የጀመርኩት ከዛ ጊዜ ጀምሮ የተለያዩ ሰርቲፊኬቶች አሉኝ። ድሮ ገና ልጅ መጀመሪያ የምንሰራ የነበርኩት ዲናሞ የምንላት ወይም ደግሞ ትንሽ የዋ ሞተር ፓርት ዲሲ ሞተር ነው። በእነሱ ተጠቅሜ መኪና እንዲሁም ደግሞ ትናንሽ ነገሮች መስራት ጀመርኩኝ። ከዛ በኋላ እያደገ አካባቢ ላይ ያለው ችግሮችን ሶልቭ ለማድረግ በማለት ወደዚህ ዘርፍ እየጠጋው መጣው ማለት ነው። ሌላኛው ምንድን ነው? ቤት ውስጥ የተለያዩ ችግሮች አሉ። የእናቶች በጣም ከባድ ስራ ነው። ቤት ማጽዳት ዲፊካልት የሆኑ ስራዎች ነው እና እነዚህ ስራዎች ሮቦቶች መወጣት አለባቸው ብዬ አስባለሁ እና ወደ ሮቦቲክስ ዘርፍ እንድመጣ ያደረገኝም ይሄ አንዱ ነገር ነው ማለት ነው።
እንግዲህ በዚህ በሮቦቲክሱ ዘርፍ የግልህን እንቅስቃሴ ስታደርግ ከቆየህ በኋላ ህጻናትና ታዳጊዎች ደግሞ ስለ ዘርፉ የበለጠ እንዲያውቁ የሚያግዝ ማስተማሪያ ማዕከል ከፍተሃል?
አዎ፣ ሀገራችን ውስጥ ቴክኖሎጂ ወይም ደግሞ ለፈጠራ ምቹ አይደለም። ኢኖቬሽን ላይ ያለ ሰዎች ቻሌንጁን በጣም ከባድ ነው አውቀዋለሁ። እና እኔ ራሴ የምፈልጋቸው እቃዎች የምፈልጋቸው ትምህርት ላገኝ አልቻልኩም ነበር። በቂ የሆነ ኤዱኬሽን በቂ የሆነ ማቴሪያሎች፣ ሰንሰሮች፣ ማይክሮ ኮንትሮለሮች ማግኘት አልችልም ነበር። እንዲሁም በቂ የሆነ ኤዱኬሽን ማግኘት አልችልም ነበር እና ይሄኛውን እኔ ያለፍኩትን ችግሮች ሌላ ለፈጠራ ፓሽን ያለው ሰው እንዲያልፋቸው አልፈልግም እና አንድ ላይ በምንሆንበት ልጆችን በማስተምርበት ደግሞ አረው እኔም ከእነሱ መማር በጣም ትልቅ ነገር አለ እና እኔ በልጅነት ያጣሁት ነገር እነሱ እንዳያጡት ከሚለው እሳቤ የተነሳ ነው ወደ ሮቦቲክስና አርቲፊሻል ኢንቴሊጀንስ ማሰልጠኛ የገባሁት ማለት ነው።
ናትናኤል፣ እንግዲህ ሮቦቲክስና አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ ልህቀት የሚባሉት ዘርፎች ወሰብሰብ ያሉ የቴክኖሎጂ ዘርፎች ናቸው። ህጻናትን ስለ እነዚህ ዘርፎች ለማስተማር አልተቸገርክም ወይ? ትልልቅ ሀሳቦችን ለህጻናት በቀላሉ እንዲገቡ የምታደርግበት ልዩ መንገድ አለ ወይ?
በእርግጥ እኔም በጣም የኔን ክሬቲቪቲ አድርጌበታለሁ የምለው ሀሳብ ቢኖር እዚህኛው ላይ ነው። ልጆች ሲማሩ መጀመሪያ ላይ ጭንቅላታቸውን ብዙ ጊዜ እንደሚነገረውም ባዶ ወረቀት ናቸው ይባላል እና እኛ የምንሰራቸው ሮቦቶች አሉት ማንሽውን ሮቦቶች ወይም ደግሞ በእንጨት የሚሰሩ እነሱ እንዴት አድርገው ነው ሙቭ እያደረጉ ያሉት የሚለው ነገር እናሳያለን። ሌላኛው ደግሞ የምናደርገው ትልቅ ነገር ምንድነው ፕሮብለም ሶልቪንግ አንዷን እቃ ከአንድ ቦታ አንስቶ ወደ ሌላ ለመውሰድ ያለውን ችግር እንዴት ነው የሚለው ነገር እናስተምራቸዋል እና ልጆችን በሚገባቸው መልኩ ለእነሱ ለመማር ወይም ደግሞ እንዲገባቸው በሚሆን መልኩ ተደርጎ የተሰሩ ኮንፈረንሶች አሉ ወይም ደግሞ ሮቦቲክ አርሞች አሉ። ልክ ካየህ ልጆች የሚሰሯቸው ክሬኖች አሉ በሃይድሮሊክ የሚሰሩት በስሪንጅ ምናምን ተጠቅመው ማለት ነው። እና እንደዚህ አይነት ሮቦቲክ አርሞች እና እንደዚህ አይነት ክሬኖች ምናምን አሉ ሮቦቶች አሉ እና እነሱ ሙቭ በማድረግ በዚህ ኮንሰፕቱ እንዲገባቸው ነው ዋናው የምንሰራው ማለት ነው።
ፈጠራዎችን ተጠቅመህ ኢትዮጵያ ውስጥ ችግሮችን ለመፍታት እቅድና ህልም እንዳለህ ከዚህ በፊት እንግዲህ አይቻለሁ። በተለያዩ መንገዶች ስታጋራቸው ካየኋቸው መካከል አንዱ ማር ምርትን ከፍ ለማድረግ የሚያግዝ ከስሪዲ ጋር የተገናኘ የፈጠራ ውጤትን ለማቅረብ ጥረት እያደረግህ እንደነበር አይቻለሁ። ስለ እሱ የፈጠራ ሂደት እስቲ ንገረኝ።
ያም ቤንት ቆፎ ይባላል ስሙ። ያ የፈጠራ ፕሮጀክት ንቦች ላይ መስራት ከጀመርኩኝ ወደ አምስተኛ ዓመት እየሄድኩ ይገኛለሁ። ንቦች የራሳቸው የሆነ በጣም አትራክት የሚያደርግ ከሰው ጋር የሚያመሳስል ባህሪ ያላቸው እና ያ ባህሪ ወደ ንቦች እንድሳብ አድርጎኛል። ግን የሆነ እርዳታ ከደረገላቸው ከሚሰጡን ማር በጣም እጥፍ በሆነ ሊሰጡን ይችላሉ የሚል ሀሳብ መጣና 8 ኪሎ ማር በልቶ ነው የአንድ ኪሎ ዋክስ የሚያመርቱ ወይም ደግሞ ሰሙን የሚያመርቱት። እኛ የምንፈልገው ደግሞ ማሩን ነው እና ቅርብ ጊዜ የሰራሁት ምንድን ነው ዋክሱን ወይም ደግሞ ውስጥ ላይ እየጋገሩ በአማርኛ እንጀራ ነው የምንለው ከዛ ነው እንጀራ ማር የሚለው የተወሰደው እና እስከሚሰሩ በጣም ረዥም ጊዜ ፈጅባቸዋል። እና ደግሞ ብዙ ማር በልቶ ነው ያንን ሃኒኮም ወይም ደግሞ ዋክስ የሚሰሩት እና ይህም ብንቀንስላቸው እና ፍሪድ ፕሪንትር የሆነ ፕላስቲክ ብንሰጣቸው የበለጠ ቶሎ ብለው በአመት 2 ጊዜ ሀርቨስት የሚያደርግ የነበረ ገበሬ በአመት 4 ጊዜ ሀርቨስት ማድረግ ይችላል ማለት ነው። ይሄ ማለት በ2 አመት የሚያገኘው የነበረው ምርት በአንድ አመት ማግኘት ይችላል ማለት ነው። ምክንያቱም ንቦቹ ያላቸው ስራ አምጥተው ሃኒኮምቡን ፊል ማድረግ ነው። ንብ አንድ ስራ ነው የሚሰራ ማርን ለማዘጋጀት። ኤካሩን ይመጣል፣ ከመጠጠ በኋላ ደግሞ ወደ ግሉኮዝና ፍርክቶዝ ቀይሮ ማር ያደርገዋል ማለት ብሬክ ዳውን ያደርገዋል ና ወይና ውስጥ ላይ ኔክታሩን ከዛ ወደ ማር ይቀይረዋል ማለት ነው። እና ስለዚህ ዋናው ከባድ ነገር ዋክስን ፕሮዲስ ነው ብዙ ጊዜ የሚፈጅባቸው ና ብዙ ማር የሚያስፈልጋቸው ዋክስን ለመስራት ነው። ይህንን ለመቀነስ ፍሪዲ ፕሪንትድ የሆነ ዋክስ አስገብቼላቸው እየሰሩበት ይገኛል ማለት ነው።
ያማከርካቸው ባለሙያዎች ምን አይነት ድጋፍና ምን አይነት ምክር እየሰጡ ይገኛሉ?
ከአግሪካልቸር ሚኒስቴር በቅርበት እየሰራ እንገኛለን። እነሱም በጣም ወደውት ከዛ አንድ ላይ ሆኖ እየሰራ ነው የምንገኘው። ስሪድ ፕሪንትድ የሆነውን ነገር አይተውታል። የኛውን ነገር የመጨረሻ ወደ ፕሮዳክት ሌቨል የሚሄድበት ስቴጅ ነው ያለው ማለት ነው። እና ከግብርና ሚኒስቴርም በጣም ጥሩ የሆነ ሪስፖንድ ነው ያለው። ኦልሞስት ወደ ማኑፋክቸሪንግ የምንገባም ይመስለኛል በቅርብ ጊዜ።
ኢትዮጵያ ውስጥ አንተን የመሰሉ በሳይንስና ቴክኖሎጂ ዘርፍ መግፋት የምትፈልጉ ወጣቶች እንድትበራከቱ ምን መደረግ አለበት ትላለህ?
ወጣቶች ራሳቸውን የኢንተርፕረነርስ መጽሐፍቶች በማንበብ ራሳቸውን እንደ ኢንተርፕረነር በማየት ወይም ደግሞ እንደ ስራ ፈጣሪ በማየት ራሳቸውን ወደ ኢንተርፕረነርሺፕ ማስጠጋት ማቀራረብ መቻል አለባቸው። ሁለተኛው መንግስት በጣም የተለያዩ የፈጠራ ውድሮች ያዘጋጃል፣ በጣም የተለያዩ ኢቨንቶች ይዘጋጃል፣ በመንግስትም እንዲሁ በግልም ይዘጋጃል። እንደዛ ላይ ኢንቮልቭ በማድረግ አምስት ስድስት የሆኑ የፈጠራ ሰዎች አንድ ላይ ሲሆን የበለጠ ክሬቲቭ የሆነ ነገራቸውን ይጨምራል ነው የሚባለው። እና እንደዚህ አይነት ኢቨንቶችን በመሳተፍ ራሳቸው ወደ ኢንተርፕረነርሺፕ ወይም ደግሞ ወደ ፈጠራ እንዲያመጡ እመክራቸዋለሁ ማለት ነው።
በጣም አመሰግናለሁ። ናትናኤል በኃይሉ የሮቦቲክስ እንዲሁም ደግሞ የአርቲፊሻል ኢንቴሊጀንስ የሰው ሰራሽ ልህቀትን በተመለከተ ህጻናትና ታዳጊዎች ለማስተማር የምታደርገውን ጥረት እንዲሁም ደግሞ የግል ፈጠራ እንቅስቃሴን በተመለከተ ለአድማጮች ስላጋራህን ሀሳብ ሁሉ በእጅጉ አመስጋኝ ነኝ። መልካም ነገር ይጉጠምህ ናትናኤል።
እኔም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ቀጣዩ ዘገባ በአፍሪካ ትምህርት ስርዓት ውስጥ ተጽዕኖዋን ለማስፋት ቻይና እየተገበረች ነው ስለተባለው መርሃ ግብር ይነግረናል። የቪኦኤ ዘጋቢዎች ያሰናዱትን ቆንጅታዬ ታሰማናለች።
ታይቺ የተሰኘው የማርሻል አርትስ ጥበብ የሻይ ምርቷና ፓንዳ የተባለው ብርቅዬ እንስሳ በደቡብ አፍሪካው በአዲሱ የኮንፊውሸስ ኢንስቲትዩት ከሚታዩት ቻይና በሌሎች ላይ ተጽዕኖ ለማድረግ የምትጠቀምበት ለስለስ ያለ ዘዴ ወይም ኃይሏ ነው። በአህጉሪቱ ከሚገኙት ቁጥራቸው ወደ 60 የሚደርስ ተመሳሳይ ተቋማትም አንዱ ነው።
We have a growing relationship with China, with business and
ከቻይና ጋር በንግድ ስራና በሌሎች ጉዳዮች የተሳሰረ እያደገ የመጣ ግንኙነት አለን። አስተርጓሚ ያስፈልጋቸው ነበርና አሁን እዚህ ደቡብ አፍሪካ ውስጥ የመንደሪን ቋንቋ ማስተማር ጀምረናል። እንደ አውሮፓውያን የዘመን አቆጣጠር ከ2016 አንስቶ የስርዓተ ትምህርቱ አካልም ሆኗል። መንደሪን ስታውቅ በጣም ብዙ እድሎችን ታገኛለህ።
አፍሪካ ውስጥ እነዚህ ተቋማት ተቀባይነት እያገኙ በማደግ ላይ ናቸው። የመጀመሪያው የኮንፊውሸስ ኢንስቲትዩት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም ደቡብ ኮሪያ ላይ ተከፈተ። ቤጂንግ እንደምትለው ተቋሙ በቻይና የትምህርት ሚኒስቴር ድጋፍ የቻይናን ቋንቋዎችና ባህልን ማስተዋወቅ ነው አላማው። ይሁንና ዩናይትድ ስቴትስ እና ብሪታንያ እንደሚሉት እነኚህ ማዕከላት ፕሮፓጋንዳ ለማሰራጨት የተቋቋሙ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ዩናይትድ ስቴትስ ዋሽንግተን ዲሲ ላይ የሚገኘውን የኮንፊውሸስ ኢንስቲትዩት የአሜሪካ ማዕከል የቻይናን የውጭ ተልእኮ ለማሳካት የቆመ በሚል ፈርጃ በዩናይትድ ስቴትስ ዩኒቨርሲቲዎች የነበሩትን ከ100 በላይ ማዕከሎች ዘጋች። ስዊድን፣ ፊንላንድ፣ ኖርዌይ፣ ቤልጅየም እና ዴንማርክን ጨምሮ የአውሮፓ ሀገሮችም ባለፉት ጥቂት ዓመታት ውስጥ በየዩኒቨርሲቲዎቻቸው ውስጥ ይገኙ የነበሩትን የኮንፊውሸስ ተቋማት እየዘጉ ናቸው። እንደ አውሮፓውያን የዘመን አቆጣጠር እስከ 2022 ድረስ በነበረው 10 ዓመታት ውስጥ ቻይና በዓለም ዙሪያ በ159 ሀገሮችና ግዛቶች ውስጥ ቁጥራቸው ወደ 500 የሚደርስ የኮንፊውሸስ ተቋማትን ገንብታለች። በዋናነትም በአገር ውስጥ ዩኒቨርሲቲዎችና ቻይና ከሚገኙ እህት ዩኒቨርሲቲዎች ጋር ይሰራሉ።
ሁሉም ዩኒቨርሲቲዎች ማለት ይቻላል በቻይና መንግስት ነው ድጋፍ የሚደረግላቸው። ስለሆነም ከቻይና መንግስት ጋር ምንም አይነት ነገር መስራት ካልፈለግ ከቻይና ዩኒቨርሲቲዎች ጋርም መተባበር አትችልም።
ሊራን ዘንግ እነኚህን ተቋማት አስመልክቶ በዋናነት ከምዕራቡ ዓለም በኩል የሚቀርቡትን ትችቶች ነው ያነሱት። የምዕራብ ኬፕ ዩኒቨርሲቲው የዓለም አቀፍ ግንኙነት ፕሮግራሞች ዲሬክተር ኡሜሽ ባዋ በበኩላቸው ማስጠንቀቂያ ተሰጥቷቸው እንደነበረ ይናገራሉ።
በአውሮፓ ያሉ የስካንዲቪያን ሀገሮች አጋሮቻችን አንዳንዶቹም በየሀገሮቻቸው ያሉትን የኮንፊሽየስ ተቋማት የዘጉ ናቸው፣ በመጨረሻ መዘዝ ያስከትልባቸዋል ሲሉ አስጠንቅቀውናል።
አንዳንድ ምሁራን ያስጠነቅቃሉ፣ ተቋማቱ የንግግር ነጻነትን በተመለከተ ጣልቃ ሲገቡ፣ አንዳንድ የትምህርት ክፍሎችም በዚህ ሳቢያ ቻይና ወሳኝ አድርጋ የምትመለከታቸውን ጉዳዮች አስመልክቶ ራሳቸውን ሳንሱር ያደርጋሉ።
የቻይና መንግስት በተለይም እንደ ታይዋንና ቲቤት የመሳሰሉ ጉዳዮችን አስመልክቶ ለሚያስተላልፋቸው መልእክቶቹ ጥሩ አድርጎ የተቀነባበረና በአንድ መልክ የተዋቀረ አሰራር ነው የሚከተለው። በመሆኑም በአንድ በኩል ያንን መልእክት አጉልቶ ለማ
ለማሰማት ይጥራል። ለምሳሌ አክል አንድ ዩኒቨርሲቲ የቲቤት ተወካይ የሆነ ሰው ቢጋበዝ በአገሩ ካለው የቻይና ኤምባሲ ግፊት ይገጥመዋል። አሁን ደግሞ በኮንፊሽየስ ዩኒቨርሲቲም በኩል ተመሳሳይ ጫና ሊደረግበት ይችላል።
ዘንግ ግን የተባሉት ስጋቶች መሰረት የላቸውም ባይ ናቸው።
የኮንፊሽየስ የትምህርት ተቋም ባለን ስፍራ ሁሉ የአገሬው ተወላጅ የሆነ ተባባሪ ዲሬክተር አለን። እናም ያ የአገሬው ተወላጅ የሆነ ተባባሪ ዲሬክተር ስርዓተ ትምህርቱን፣ የተለያዩ እንቅስቃሴዎችንና ዝግጅቶቹን ሙሉ በሙሉ ይቆጣጠራል። በመሆኑም ሁሉም የአገሬውን ዩኒቨርሲቲ ህጎችና ደንቦችን እናከብራለን። የእኛም ስርዓተ ትምህርት በአገሬው መምህራን በደንብ እንዲፈተሽ ይደረጋል።
በህዳር 2022 ይህ የኮንፊሽየስ ተቋም በኬፕታውን ደቡብ አፍሪካ ላይ ሲከፈት በዚያች ሀገር ስድስተኛው ተቋም መሆኑ ነው። የቻይናውያኑን ተቋማት አስመልክቶ ምዕራባውያን የሚያሰሟቸው ስጋቶች በዌስተርን ኬፕ ዩኒቨርሲቲ ላይ ብዙም የሚሰሩ አይደሉም ይላሉ ባዋ።
በአጋርነት የምንመሰረታቸውን ግንኙነቶችን በተመለከተ በጣም ግልጽ ነን። እናም እንደሌላው ነገር ሁሉ ጥንቃቄ እናደርጋለን። እሴቶቻችንን ከማይጋሩ ወገኖችም ጋር አጋርነትን አንመሰረትም።
በዲሞክራሲያዊት ሀገር ውስጥ ያሉ ብዙ ሰዎች ከቤጂንግ ጋር ባለው ታሪክ የተነሳ የቻይናን የትምህርት ተቋማት በአውንታ ይቀበላሉ። ቻይና በ20ኛው ክፍለ ዘመን አብላጫውን ጊዜ አድሎና የዘር መለያየት ያስከተለ የቅኝ አገዛዝና ጥቂት ነጮች የሚመሩትን አገዛዝ በመቃወም በርካታ የጥቁሮች የነጻነት እንቅስቃሴዎችን ደግፋለች።
ኮንፊሽየስ ኢንስቲትዩት የሚመሰረታቸው የአጋርነት ግንኙነቶች ከቻይና ዩኒቨርሲቲዎች ጋር የሚፈጸሙና ፖሊሲዎችን፣ የወዳጅነት ግንኙነቶችንና ባህል እንዲሁም ለእነኚህ ጉዳዮች ተገቢውን ስፍራ ለመስጠት የሚደረጉ ንግግሮችን ለማጎልበት መንግስት የሚያሰናዳው መርሃ ግብር ነው። በደቡብ አፍሪካ ያ በእርግጥ በጣም አስፈላጊ መሆኑን እናውቃለን። በዓለም ዙሪያ ቻይናውያን በታሪካቸው ሁሌም በጣም ጭቆና የደረሰባቸው ናቸው።
በሌላ በኩል ቤጂንግ በተለያዩ ሀገሮች የምታስፈጽማቸውን የትምህርት መርሃ ግብሮች ሮድ ኤንድ ቤልት ከተባለው የመሰረተ ልማት ፕሮጀክት መሳ ለመሳ በማከናወን ላይ ትገኛለች። ሮድ ኤንድ ቤልት የተሰኘውና እንደ አውሮፓውያን የዘመን አቆጣጠር በ2013 ዓመተ ምህረት ለመጀመሪያ ጊዜ በጽንሰ ሀሳብ ደረጃ የተጠነሰሰው እቅድ በቻይናና በሌሎች ሀገሮች መካከል ያለውን በየብስና በባህር የሚደረጉ የምጣኔ ሀብት እንቅስቃሴዎች ለማጎልበት እንዲሁም የንግድ መስመሮችን ለማስፋት የታለመ የመሰረተ ልማት ግንባታ ያስተዋውቃል። የቻይና የትምህርት ሚኒስቴር ትምህርትን ይህን ፕሮጀክት ለማሳለጥ የተወጠነ አገልግሎት ነው ይላል። እንደ ኮንፊሽየስ ኢንስቲትዩት የመሳሰሉ ተቋማትና የነጻ ትምህርት ዕድሎች፣ የለውጥ ፕሮግራሞችና የሙያ ስልጠና መርሃ ግብሮችም ክህሎትንና የባህል ልውውጥን ለማዳበር የሚያግዙ የፕሮጀክቱ ቁልፍ አካላት ናቸው ሲል ነው የሚያስረዳው። በአፍሪካ ትምህርታዊ ፕሮግራሞች በመደበኛ ተማሪዎች ብቻ የተወሰኑ አይደሉም። ባለፈው ዓመት ከ6 የአፍሪካ ሀገሮች የተውጣጡ የፖለቲካ ሰዎች ቤጂንግ በ40 ሚሊዮን ዶላር ታንዛኒያ ላይ የከፈተችውን አዲስ የአመራር አካዳሚ ትምህርት ተከታትለዋል። አንዳንድ ተንታኞች ይህን መሰሉ የትምህርታዊ ፕሮግራሞች የቻይናን ኮሚኒስታዊ ርዕዮት የሚያራምዱ ናቸው የሚል ስጋት ሲያድርባቸው፣ ሌሎች ግን ሁሉም ሀገር ይህን ስጋት ይጋራል ማለት አይደለም ይላሉ።
Isn't such a politically fraught issue, in the global south?
እንዲህ ያሉት ጉዳዮች በአፍሪካ ተመራማሪዎች መካከል በባለጸጎቹ አገሮች እንደሆነ ሁሉ በማደግ ላይ ባሉትም አገሮች አሳሳቢ ከሚባሉት የፖለቲካ ጉዳዮች ውስጥ አይደሉም።
አንዳንድ ሀገሮች የቻይና ትምህርታዊ እንቅስቃሴዎች ለዲሞክራሲያዊ እሴቶች አደጋ ደቃኝ ናቸው ሲሉ ሲያስጠነቅቁ፣ ሌሎች በአንጻሩ እነኚህን በአጋርነት የሚካሄዱ የትምህርት ፕሮግራሞች ከቻይናው የቤልት ኤንድ ሮድ ፕሮጀክቶች ተጠቃሚ ለመሆን የሚያስችሉ እድሎች አድርገው ይመለከቷቸዋል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ፣ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።